the voice of America.
የዩናይትድ ስቴትስ መንግስት ስደተኞችን ተቀብለው ለሚያስተናግዱ ሀገሮች ቀጥተኛ የገንዘብ እርዳታ ለመስጠት የተባበሩት መንግስታት ድርጅትም ጨምሮ ሌሎችም ተቋማት ስደተኞችና ፍልሰተኞችን የሚያግዙበትና ዘለቄታ ያለው የምጣኔ ሀብት ጠቀሜታ የሚያገኙበት የ3 ቢሊዮን ዶላር ተጨማሪ እርዳታ ይፋ አድርጋለች። ኢትዮጵያ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ በስደተኞች ጉዳይ አብይ ተዋናይ ሆና ነው የሰነበተችው። በ71ኛው ጉባኤ ላይ ስደተኞችና ፍልሰተኞችን መልሶ ለማቋቋምና የሥራ ዕድል ለመፍጠር ከአውሮፓ ህብረት የ500 ሚሊዮን ዶላር እርዳታ እና ብድር አግኝታለች ኢትዮጵያ። ሄኖክ ሰማግዜር የ71ኛውን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እየተከታተለ ካለበት ከኒውዮርክ ተከታዩን ዘገባ አጠናቅሯል።
የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በተባበሩት መንግስታት ድርጅት አጠቃላይ ጉባኤ የመሩት ልዑካን ቡድን በስደተኞችና ፍልሰተኞች እርዳታና መልሶ ማቋቋም ሥራ በርካታ የውጭ ሀገር እርዳታና አነስተኛ ወለድ ያለው ብድር ይዞ ወደ አዲስ አበባ ይመለሳል። በዚህ ሳምንት በኒውዮርክ የዓለም መሪዎች በፈረሟቸው ስምምነቶችና የተግባራዊ እንቅስቃሴ መርሃ ግብሮች ኢትዮጵያ አይነተኛ ተሳታፊ ሆና ነው የሰነበተችው። በኒውዮርኩ ስምምነት ምዕራባውያን መንግስታትና ዓለም አቀፉ ማህበረሰብ ስደተኞችን ለሚያስጠልሉ ፍልሰተኞችን ደግሞ በፈቃዳቸው ወደ ሀገራቸው በመመለሱ ሥራ ለሚተባበሩ ሀገሮች የገንዘብና የምግብ እንደዚሁም የአስቸኳይ እርዳታ ለማቅረብ ተዘጋጅተዋል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰላማዊ ሰዎች ደህንነት፣ ዴሞክራሲና የሰብአዊ መብት ምክትል ሚኒስትር ሳራ ስዋል ሀገራቸው ለተባበሩት መንግስታት ድርጅት፣ ሌሎች ሀገሮችና ተባባሪ መንግስታት በሚቀጥሉት ጥቂት ዓመታት ልታቀርብ የተዘጋጀችውን እርዳታ ከዝግጅት ክፍላችን ጋር ባደረጉት ቃለ ምልልስ አብራርተዋል።
So adding an additional $3 billion to refugee assistance programs.
ለስደተኞች መርጃ መርሃ ግብሮች ተጨማሪ 3 ቢሊዮን ዶላር ተመድቧል። ስደተኞችና ሌሎችም በልዩ ሁኔታ ያሉ ሰዎች የሚገቡበት ሁኔታዎች ህጋዊ መንገዶች በእጥፍ ለማሳደግ የሚቻልበትን ሁኔታ በአዲሱ ሀገራቸው ኑሯቸውን ደህንነታቸውን ጠብቆ እንዲጀምሩ ማስቻል ሌላው እርምጃ ነው። ከዚህ በተጨማሪ 1 ሚሊዮን ለሚሆኑ ተጨማሪ ስደተኞች ልጆች ባሉበት ቦታ ትምርታቸውን እንዲቀጥሉ ማድረግ ነው። ስደተኞችን ተቀብለው በደግነት የሚያስጠልሉ መንግስታትን እናመሰግናለን። ሆኖም ብዙውን ጊዜ ስደተኞች ሰርተው ራሳቸው ገቢ ያገኙ ለመኖር መቻል ይፈልጋሉና መንግስታት ይህንን እንዲያደርጉ ግፊት ይደረጋል። እናም መንግስታቱ በሽግግር ላይ ላሉ ስደተኞች ቁጥሩ ወደ 1 ሚሊዮን የሚጠጋ የሥራ ፈቃድ ለመስጠት ቃል ገብተዋል።
ገንዘቡ በአስቸኳይ የምግብ እርዳታና ቀጥተኛ የሆነ የምጣኔ ሀብት እገዛን እንደሚያጠቃልል ምክትል ሚኒስትር ስዋል ገልጸውልናል። የአውሮፓ ህብረትና ብሪታንያም ለኢትዮጵያ መንግስት ቀጥተኛ የምጣኔ ሀብት ድጋፍና አነስተኛ ወለድ ያለው ብድር ሊሰጡ ተስማምተዋል። ኢትዮጵያ 2 የኢንዱስትሪ ፓርኮችን እንድትገነባ፣ ወደ 30 ሺህ ለሚሆኑ ኤርትራውያን ስደተኞችና ፍልሰተኞች እንደዚሁም ደግሞ ለ60 ሺህ ኢትዮጵያውያን የሥራ ዕድል የምትፈጥርበት ኢንቨስትመንት ከአውሮፓ ሀገሮች ተገኝቷል። የአውሮፓ ኢንቨስትመንት ባንክ ዓለም አቀፋዊ ጉዳዮች ሥራ አስኪያጅ ፓትሪክ ዋልሽ የእርዳታና ብድሩን ዝርዝር እንዲህ ያስረዳሉ።
Jobs Compact agreement that was signed in New York last year.
ባለፈው ማክሰኞ ኒውዮርክ ውስጥ የተፈረመው ይሄ አጠቃላይ ስምምነት ፕሮጀክቱን ለመጀመር 500 ሚሊዮን ዶላር እንደሚያስፈልግ ይጠቅሳል። ከዓለም ባንክ በተጨማሪ ከአውሮፓ በኩል ደግሞ የአውሮፓ ህብረት አካል ከሆነው የአውሮፓ ኢንቨስትመንት ባንክ ለፕሮጀክቱ ማካሄጃ 200 ሚሊዮን ዶላር ገደማ እንሰጣለን ብለናል። ይሄ ደግሞ የቀረበውን ሐሳብ በደንብ ከመረመርን በኋላ ነው። በዚህ አመት መጀመሪያ ላይም ባንካችን ማለት የአውሮፓ ኢንቨስትመንት ባንክ አዲስ አበባ ቢሮ ከፍቷል። በዚያ ያለ ተወካያችን በምን መንገድ ማካሄድ እንደሚሻል ከኢትዮጵያ መንግስት ተወካይ ጋር እየተነጋገረበት ነው።
ስምምነቱ በዚህ ሳምንት በአውሮፓ ኢንቨስትመንት ባንክ ፕሬዝዳንትና በኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይፋ ተደርጓል። ኢትዮጵያ ለዓለም ማህበረሰብ ያቀረበችው የትብብር ሰነድ እንደሚያመለክተው ወደ አውሮፓና ሌሎች አፍሪካ ሀገሮች እንዲሁም በሀገር ውስጥ በስደት የሚገኙ የውጭ ሀገር ዜጎችና ኢትዮጵያውያንም ጭምር የሥራ ፈቃድ አግኝተው በኢንዱስትሪ ልማት እንደሚሰማሩ ይዘረዝራል። ያለም አቀፉ ማህበረሰብም መርሃ ግብሩን በመደገፍ ላይ ይገኛል። የኢትዮጵያ መንግስት በፍጥነት እያደገ የቆየው ምጣኔ ሀብቱ በዘንድሮ ዓመት በድርቅና በሌሎች ችግሮች ተቀዛቅዞ 4.5 ከመቶ እንደሚያድግ ያለም የገንዘብ ድርጅት IMF በሚያዝያ ወር መተንበዩ ይታወሳል። በኦሮሚያ ወልቃይት፣ ጎንደርና ጎጃም የተቀሰቀሱ ህዝባዊ ተቃውሞዎች የምጣኔ ሀብት እንቅስቃሴም ላይ እክል ፈጥረው ቆይተዋል። ኢትዮጵያ ስደተኞችና ፍልሰተኞችን መልሶ የማቋቋምና የምጣኔ ሀብት እድል የመፍጠር ዓለም አቀፍ የተቀናጀ መርሃ ግብር የሚሰጣት እገዛ በተለይ በውጭ ምንዛሬ እጦት ለሚጨናነቀው የገንዘብ ስርዓቷ እፎይታን እንደዚሁም ለበርካታ ወጣቶች የሥራ እድል ለመፍጠርም ያግዛል። በተግባር ሲውል ማለት ነው። ምዕራባውያን ለኢትዮጵያ መንግስት የሚሰጡት እርዳታ የሰብአዊ መብትን ከመያፈን ዜጎችን በተለይም በተቃውሞ ጎራ የተሰለፉን የሚያዋክብና የሚያስተድድ መንግስት እድሜ ማራዘሚያ ድጋፍ እንደሆነ በመግለጽ ያለም አቀፍ የሰብአዊ መብቶችና የመልካም አስተዳደር ተቆርቋሪዎች በተደጋጋሚ ሲያሳስቡ የቆዩት ጉዳይ ነው። በዩናይትድ ስቴትስ ኮንግረስም የመብት ረገጣዎቹን የሚያወግዝና ዋሽንግተን ለአዲስ አበባ የምትሰጠውን እርዳታ ከመርሆቿ ጋር እንድታጣጥም የሚጠይቅ ረቂቅ ውሳኔ HR 16 ባለፈው ሳምንት ይፋ ሆኗል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰላማዊ ሰዎች ደህንነት፣ ዲሞክራሲና የሰብአዊ መብት ምክትል ሚኒስትር ሳራ ስዋል መንግስታቸው እንደ ኢትዮጵያ ላሉ በመብት ረገጣ የዲሞክራሲ ግንባታ ላይ ባላቸው አሉታዊ ተጽዕኖ የሚወቀሱ ሀገሮች የሚሰጠውን እርዳታና መርሆቹን አስመልክቶ ያለውን የውጭ ጉዳይ ፖሊሲ ሲያብራሩ
Our responsibility is to help explain to countries that their long-term interests are not served by those policies.
የኛ ኃላፊነት እነዚህ ፖሊሲዎች ለሀገሮቹ ዘላቂ ጥቅም እንደማይበጁ ውሉ አድሮም የአፈና ትርፉ ጽንፈኝነትና ሁከት መሆናቸውን ማስረዳት ነው። ስለዚህ ምግባሮቻቸውን ከማንወድላቸው ብዙ ሀገሮች ጋር ግንኙነቶችን ብንመሰርትም የኛ ተግባር ግን ሀገሮቹ የሚያራምዷቸው ፖሊሲዎች ምን ያህል ጎጂ መሆናቸውን እንዲያዩት ማገዝ ነው።
ኢትዮጵያ ከ700,000 በላይ ከደቡብ ሱዳን፣ ሶማሊያና ኤርትራ የተሰደዱ ሰዎችን አስጠልላ ትገኛለች። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዘር ነኝ ከኒውዮርክ።